አቶ በረከት ስምኦንን በቁጥጥር ስር ማዋል አስመልክቶ እስካሁን በመንግስት ከተወሰዱ የሕግ የበላይነትን ለማረጋገጥ ከሚደረጉት ጥረቶች ከፍተኛ መሆኑን የፖለቲካ ምሁራንና የፓርቲ መሪዎች ተናግረዋል። አቶ በረከት በሙስና እና በሰብአዊ መብቶች ጥሰቶች ተጠርጥረው እስካሁን በቁጥጥር ስር ከዋሉ ሰዎች ከፍ ያለ ስልጣን የነበራቸው ናቸው ብለዋል። እነዚህ አስተያየት ሰጪዎች የሕግ የበላይነትን ለማስከበር እየተወሰዱ ያሉ እርምጃዎች ግን ወጥነት ሊኖራቸው ይገባል ሲሉ አሳስበዋል። እስክንድር ፍሬው ተጨማሪ አለው።
ምርጫ 97 ያጎላቸው የኢሃድግ የፊት ሰው ምልክት አድርገው ያሳያቸው አንጋፋ ፖለቲከኛ ናቸው በረከት ስምኦን። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው የቅርብ ግንኙነት የመወሰን ስልጣናቸው ቁንጮ ባለ ስልጣን ሲያስብላቸው ቆይቷል። እና ምርሳቸው በቁጥጥር ስር መዋል እንደምታው ብዙ ትርጉሙም የጎላ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ይህንኑ ነው የሚያብራሩት።
በአንድ ወቅት በአንድ ዘመን በምንም መልኩ ሊነኩ የሚችሉ የማይመስላቸው ሰዎች ወይንም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በሚናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው። በአንድ ወቅት ከትንሹ እስከ ትልቁ ውስጥ የሚገቡ ምናልባትም በተግባር በሚያደርጓቸው ነገሮች ብቻ ሳይሆን በሚናገሯቸው በህዝብ መድረክ ሰፋፊ መድረኮች በስብሰባዎች ላይ የሚናገሯቸው አስተሳሰባቸው ጥያቄዎች እንኳን መልስ ሲሰጡ ማህበረሰቡ የሚያነሳቸው ሰፋፊ ጥያቄዎች ምንም እንዳልሆነ የሚመስላቸው ሰዎችም ሊጠየቁ እንደሚችሉ ያሳያል። እንግዲህ ትልቁ ቁም ነገር ምንድን ነው? የዛሬ ባለስልጣናት ፖለቲከኞችም ጭምር ከእንደዚህ አይነት ሁኔታዎች ምን ሊማሩ እንደሚችሉ መቻላቸውን አለመቻላቸው ነው የበለጠ ትርጉም የሚኖረው የትናንቶቹም ይሁኑ የዛሬዎቹ።
እዚህ ላይ ግን ዶክተር ሰለሞን የፓርቲዎች ሚና አልጎላም ወይ? ለምሳሌ በሰብአዊ መብት ጥሰትም በሙስናም ሰዎች በቁጥጥር ስር እንዲውሉ ተጠርጣሪዎች በቁጥጥር ስር እንዲውሉ ከመተባበር አንጻር የፓርቲዎች ሚና ለምሳሌ አቶ በረከት ስምኦንም ሆነ አቶ ታደሰ ካሳ በቁጥጥር ስር የዋሉት የአማራ ክልል መንግስት በመተባበሩ ነው ወይም ከዛ በመጣ ተነሳሽነት ነው። ነገር ግን ለምሳሌ ከዛ በተቃራኒ ደግሞ የፌዴራል መንግስቱ እፈልጋቸዋለሁ በሚል በአደባባይ ስማቸውን የጠቀሳቸው የእስር ማዘዣ የሚያወጣባቸው የቀድሞውን የብሔራዊ መረጃና ደህንነት ዳይሬክተር አቶ ጌታቸው አሰፋን ጨምሮ እንደዚህ አይነት ሰዎችን ለምሳሌ የትግራይ ክልል እስካሁን እንዲያዙ ለማድረግ እየተባበረ አለመሆኑ ነው እየተገለጸ ያለው። ፌዴራል መንግስቱም እየተነጋገርኩ ነው የሚል መግለጫ ነው የሰጠው ጠቅላይ አቃቤ ሕግ በይፋ የተናገረው። ይህን እንዴት ያዩታል? የፓርቲዎች ሚና የአራቱ የኢህአዴግ አባል ድርጅቶች ሚና አልጎላም በጣም ሰዎች ተጠያቂ እንዲሆኑ በማድረግ ወይም ባለማድረግ ላይ?
ይሄ ተገቢ ጥያቄ ይመስለኛል። እንግዲህ ምንድን ነው ይሄ እንዲህ አይነት አሰራር አሁንም የወጥነት የድርጅቶችም ይሁን የመንግስት አሰራር የወጥነት ጥያቄን የሚያስነሳ ጉዳይ ነው። ፖለቲካው በተለይ በኢህአዴግ ዘመን ተቋማዊ ፖለቲካ አልነበረም። ሁለተኛ ደግሞ መንግስት በምንለው ጽንሰ ሐሳብና የፖለቲካ ድርጅቶች በተለይ ደግሞ ፖለቲካ ድርጅቱ የመንግስት ስልጣን ላይ ያለ የፖለቲካ ድርጅት ሲሆን በሁለቱ መካከል ልዩነት ማየት አስቸጋሪ ሆኖ ነው የቆየው። እንግዲህ ያ ባህል በተወሰነ መልኩም ቢሆን ዛሬም ያ አሰራር አካሄድ የመኖሩ ነገር ድርጅቱ ሲፈቅድ ግለሰቦች የሚጠየቁበት ወይንም ድርጅት ሳይፈልጉ ሲቀር እንደ መሸሸጊያ ድርጅቱን የሚጠቀሙበት አይነት ሁኔታ የሚመስል ነገር መኖሩን ነው ጥያቄው የሚያመለክተው። ወጥነት ቢኖረው ሌላ እንግዲህ ለምሳሌ አሁን ተጠርጥረው ተይዘዋል የተባሉ የቀድሞ ባለስልጣናት እዚህ ክልላዊ መንግስት በኩል ነው ከተባለ እንድምታዎች አሉት። በሌላ በኩል ደግሞ የተፈለጉት እስካሁን አልተገኙም እየተነጋገርን ነው የተባለው ነገር እሱም የራሱ እንድምታ ያለው ነው። እንግዲህ ምንድን ነው በአንድ በኩል የቀድሞ የኢህአዴግ አሰራር አሁን እየሆኑ ባሉት ነገሮች ላይ የራሱ አስተዋጽኦ ያለው እንግዲህ እየተባለ ያለውም የለውጥ ሂደት ነው ያለው። ከዛ አንጻር በፊት የነበሩ ልማዶች፣ አሰራሮች አሬም እንደሚኖሩ ትልቁ ነገር ግን
ከማተም እየፈጠሩ እንደሆነ
ሊባል ይችላል። ግን ከዛ በላይ ዋናው ነገር ምንድነው? ዛሬ ፍለፊት ወይንም በግንባር ቀደም ስርዓቱን ያገሩን ለውጥ ያራመደ ያለው አካል የግልጽነት ተቋማዊ በሆነ ህግን በተከተለ እና ትራንቶቹም ይሁን ለዛሬ በተለይ ደግሞ ለወደፊት ትውልድ መልካም ስራ ሰርቶ ለማለፍ ነገሮች ሊደረጉ በሚገባ መንገድ ህግን በተከተለ መንገድ የመደረጋቸው ነገር ነው ትልቁ ቁም ነገር የሚሆነው።
የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲናም ሐሳባቸውን አካፍለዋል።
በተለይ በተቃዋሚዎችና በመንግስት መካከል በነበሩት ውጥረቶች፣ ክርክሮች፣ ውይይቶች፣ መጠላለፎች በየትኛው ሚዛን አቶ በረከት በተለይ ምርጫ 97 ጊዜ አካባቢ ጀምሮ በዛ መሃል የነበረ ሰው ነው። ቢአደን የሚባለው ከፈጠሩ ሰዎች እና በረከት መታሰናቸው በየትኛው ሚዛን እየተወሰዱ ያሉት እርምጃዎች ወደፊት እየገፉ ለመሆናቸው ምልክት የሚያሳይ በተለይ ኢህአዴግ ፈጠራ ውስጥ ሚና ከነበራቸው ለአቶ መለስ በጣም ቅርበት ነበራቸው ከመባሉት ትላልቅ ባለስልጣኖች፣ የአብዮታዊ ዲሞክራሲ አቀንቃኞች፣ ተንታኞች ከመባሉት ውስጥ በመጀመሪያ ረድፍ ከሚሰለፉት ሰዎች አንዱ አቶ በረከት ነው። በተለይ ቅርብ ጊዜ ትንሳኤ ዘኢትዮጵያ ብሎ በጻፈው መጽሐፍ ላይ የተወሰኑ ትዝብቶች ነበሩ። የኢህአዴግ አደሎክ የፖለቲካ አብዮት ከሚተነትኑ መስመር ከሚቀይሱ ሰዎች አንዱ ነው። እንግዲህ ወደ ኋላ መንገለልና አንዳንድ ነገሮች ሲመጡ እና በረከት ላይ እርምጃ መወሰዱ ያለምንም ጥያቄ አንድ እርምጃ ወደፊት የመሄዱ ሁኔታ ኢህአዴግ ራሱን ለመለወጥ ትልቅ እርምጃ ነው ሊባል የሚችል ነው።
አቶ በረከትና አቶ ታደሰ ካሳ የተያዙት ከአዲስ አበባ ነው። በቁጥጥር ስር የዋሉት ግን አሁን ባህር ዳር ውስጥ ነው። እንግዲህ የአማራ ክልል በሰጠው መግለጫ እንዳስታወቀው በአገር አቀፍ ደረጃ ትልቅ ስልጣን የነበራቸው ሰው ናቸው አቶ በረከት። ነገር ግን ከዚህ በፊትም ከማዕከላዊ ኮሚቴ አባልነት ያገዳቸው የአማራ ዲሞክራሲያዊ ፓርቲ ነው። በህግ ሊጠየቁ እንደሚችሉም ጭምር ገልጾ ነበር ያኔም ሲያገዳቸው። አሁን ደግሞ ይህንን እርምጃም የተወሰደው ከፌዴራል መንግስት ጋር በመተባበር በሚል ነው እና ይህንን እንዴት አዩት? በትልቅ ደረጃ በሀገር በፌዴራል ደረጃ ስልጣን የነበራቸው ሰው ናቸው። ነገር ግን የአማራ ክልል ነው እንግዲህ መግለጫውንም የሰጠው። አሁንም የሚገኙትም ባህር ዳር ነው ተብሏል በማረፊያ። እንዴት አዩት?
እኔ እንኳን የአንድ ክልል ብዙ ችግር አለ። ምክንያቱም አንድም ሁለቱም የፍትህ ስርዓቶች የአንድ ሀገር ፍትህ ስርዓቶች ናቸው። አቶ በረከት በአማራ ክልል ላይ ከ20 ዓመታት በላይ የፈላጭ ቆራጭነት ስልጣን የነበራቸው ሰው ናቸው። በዛን ጊዜ እዛ ሰሩ በሚሉት ወንጀል ፌደራል መንግስትን ጠይቆ ወንጀል በሰራበት አካባቢ ይታይ ማለት ብዙ አጣት ያለው አይመስልም። ግን እዛም ቢሆን ሰብአዊ መብቱ በተከበረበት መንገድ ትናንት ስልጣን በነበረበት ጊዜ ያንን እንደገና እናርማለን በሚል ከህግ ውጭ የወጣ ነገር እንዳይሰራበት አስፈላጊ ነው እንጂ ሁለቱም የኢትዮጵያ ፍትህ ስርዓቶች ናቸው። የዛ አካባቢ ከፍተኛ ባለስልጣን ሆኖ ፈረንዳውን ፈላጭ ቆራጭ ሆኖ ለረጅም የፌደራል መንግስት አባል የሆነውም ያንን ህዝብ ወክሎ ያንን አካባቢ ወክሎ ነው። ስለዚህ ያ አካባቢ ወንጀል እዚህ ቦታ ተሰርቷል፣ ይህ ወንጀል በሰራበት ቦታ ለፍትህ ስርዓት ያቀርባለሁ ብሎ መውሰድ ያና ክልንትን አይመስለኝም። አብዲሌ ለምሳሌ ከኦጋዴን አካባቢ ከሶማሊያ ክልል ተወስዶ በፌደራል አስሮታል። አንዱ ለሌላው ለምን ይሰጣለው አልሰጥም የሚለው ብዙ ክርክር የሚያስነሳ አይመስለኝም። ምክንያቱም በአንድ ሀገር የፍትህ ስርዓት ውስጥ የሚደረጉ ስራዎች ይመስሉኛል።
የቀድሞው ከፍተኛ የኢህአዴግና የመንግስት ባለስልጣን አቶ በረከት ስምኦን በቁጥጥር ስር የዋሉት ከሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ወይም ታደሰ ጥንቅሹ ጋር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።